ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የሐሙስ ጥር 30 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
በምሽቱ ዝግጅታችን የራያ ተፈናቃዮች በደሴ፣ ኢትዮጵያዊ አሜሪካዊቱ በዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዚደንቱ ንግግር ወቅት፣ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት፣ ሌሎችም በርከት ያሉ ዘገባዎችና ዝግጅቶችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እነ ሜጀር ጀነራል ክንፈ ዳኘው ለተመሠረቱባቸው ክሶች ላቀረቡት መቃወሚያ የአቃቤ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ጠየቀ። የተከሳሽ ጠበቆች አግባብነት ያለው ጥያቄ አይደለም ሲሉ ተቃውመዋል። ፍርድ ቤቱ ተጨማሪ መዘጋጃ ጊዜ ፈቅዷል። መለስካቸውም ዝርዝራለሁ።
በነ ሜጀር ጀነራል ክንፈ ዳኘው የክስ መዝገብ በተለያዩ የሙስና ወንጀሎች አቃቤ ሕግ ለመሠረተባቸው ክሶች ለሰጡት የክስ መቃወሚያ ዛሬ ሊያቀርበው የነበረው ምላሽ እንዳልደረሰለት አቃቤ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ገልጿል። አቃቤ ሕግ ለፍርድ ቤቱ እንደገለጸው ከሆነ የሥራ መደራረብ ስላለና በተለይም እነዚህን የክስ መዝገቦች በኃላፊነት ሲሰሩ የነበሩ አቃቢ ሕግ በሕመም ምክንያት በሥራ ገበታቸው ላይ ስላልተገኙ ለክስ መቃወሚያዎች መልስ ለማሰናዳት አልተቻለም ብለዋል። በሌሎች መዝገቦች ላይም ተመሳሳይ ትዕዛዞች የተሰጡ በመሆናቸው የሥራውን መደራረብ አባብሶታል ሲል አቃቢ ሕግ አስረድተዋል። ስለሆነም ተለዋጭ ቀጠሮ እንዲፈቀድለትና ለክስ መቃወሚያዎቹ ተገቢ መልስ እንዲያዘጋጅ አመልክተዋል። የተከሳሽ ጠበቆች በሙሉ በአቃቢ ሕግ የቀረበውን ጥያቄ በጥብቅ ተቃውመዋል። ጠበቆቹ የሥራ መደራረብ ሊኖር እንደሚችል ቢገምቱም ጥያቄው አግባብነት ያለው ነው ብለው እንደማያምኑ ተናግረዋል። ደንበኞቻቸው የዋስ መብት ተነፍገው በእስር ላይ እንዳሉ በማስታወስ ይህ የአቃቢ ሕግ የተጨማሪ ጊዜ ጥያቄ የተፋጠነ ፍትሕን የሚያደናቅፍ መሆኑን ገልጸዋል። የዘገየ ፍትሕ ደግሞ የተነፈገ ያህል ነውና ፍርድ ቤቱ ይህን የማስተካከል ኃላፊነት የእሱ መሆኑን በመጥቀስ የአቃቢ ሕግ ጥያቄ ታልፎ ባቀረቡት የክስ መቃወሚያ ብይን እንዲሰጥ አመልክተዋል። ይህ ካልሆነ ደግሞ እጅግ አጭር ተለዋጭ ቀጠሮ እንዲሰጥ አቤት ብለዋል። የሁለቱን ወገን ክርክር ያዳመጠው ፍርድ ቤት አቃቢ ሕግ ለክስ መቃወሚያዎቹ መልሱን በጽሑፍ አዘጋጅቶ እንዲቀርብ ለየካቲት 11 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዋሽንግተን ዲሲ ውስጥ ለሃይማኖት አባቶች ንግግር አድርገዋል። አስተዳደራቸው ለሃይማኖት ነጻነት መከበር የገባውን ቃል አያጥፍም ብለዋል ፕሬዚደንቱ። የሃይማኖት መሪዎች፣ የሕዝብ እንደራሴዎችና የካቢኔ አባሎቻቸው የተገኙበት ዓመታዊው ብሔራዊ የማለዳ ጸሎት ሥነ ሥርዓት ዛሬ ዋይት ሃውስ ቤተ መንግሥት ውስጥ ተከናውኗል።
As president, I will always cherish, honor, and protect the believers who uplift
the president. ምንጊዜም ማህበረሰቦቻችንን የሚያበረታቱና ሀገራችንን የሚጠብቁ አማንያንን አከብራለሁ፣ እጠብቃለሁ። የሃይማኖት ተከታዮች ለማህበረሰባችን አስተዋጽኦ ማበርከታቸውን ለማረጋገጥ ምንጊዜም ከጎናቸው ቆማለሁ። አስተዳደሬ የሃይማኖት ነጻነት እንዲከበር ታሪካዊ እርምጃዎችን ወስዷል።
ፕሬዚደንት ትራምፕ ጽንስ ማቋረጥን የሚከለክል ሕግ እንዲጸድቅ ጥሪ ባቀረቡ ማግስት ነው የዛሬውን አስተያየት ለሃይማኖት ተከታዮች ያስተላለፉት። ሚስተር ትራምፕ በማክሰኞ የተወካዮች ምክር ቤቱ ጥምር ጉባኤ ንግግራቸው ለሕይወት መሰጠት ያለበትን ክብር በገለጹ ጊዜ ከፍተኛ የድጋፍ ጭብጨባ እንደተቸራቸው ይታወሳል።
የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ በዛሬው ዕለት የፕሬዝደንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራው የደህንነት ኮሚቴ የፕሬዝደንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። ባለፈው ወር የተወካዮቹን ምክር ቤት ተቆጣጥረው የበላይነቱን የያዙት ዲሞክራቶች በኮሚቴ ደረጃ የትራምፕን የግብር አከፋፈልና ምናልባት በፖሊሲ ውሳኔዎች ላይ ተጽዕኖ አሳድረው እንደው ለማወቅ በርካታ ምርመራዎችን ጀምረዋል። የግለሰብ ግብር ክፍያ ታሪክ በሚስጥር ደረጃ የሚያዝ ቢሆንም በሀገሪቱ ሕግ መሰረት ግን የተወካዮች ምክር ቤት የሥነ ምግባር ኮሚቴ ሊቀመንበር የማንኛውንም ሰው የግብር አከፋፈል ሰነድ ለመመልከት ሙሉ ሥልጣን አለው። ይህ ጉዳይ ሚስተር ትራምፕ ለፕሬዝደንትነት እንደሚወዳደሩ ዘመቻ ከጀመሩ ጊዜ አንስቶ ሲጓተት የቆየ መሆኑ ሲታወቅ አሁን መረጃውን በፍቃዳቸው ባለመስጠታቸው ሊፈነዳ ችሏል። የምርጫ ተቀናቃኛቸው የነበሩት የቀድሞ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ግብር መክፈላቸውን የሚያረጋግጠውን ሰነድ ግን በወቅቱ መስጠታቸው ይታወሳል።
የቬኔዙዌላ ወታደሮች ከዩናይትድ ስቴትስ እና ሌሎችም ሀገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። ትናንትም ቬኔዙዌላን ከኮሎምቢያ በሚያገናኘው ድልድይ መሃል ግዙፍ ብርቱካንማ ቀለም ያለው ነዳጅ ጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረዋል። የታጠቁ ወታደሮች ደግሞ ድንበሩን ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። ዩናይትድ ስቴትስ በአስቸኳይ ያስፈልጋሉ የተባሉትን ምግብና መድኃኒት ጨምሮ ለቬኔዙዌላ 20 ሚሊዮን ዶላር ለመርዳት ቃል ገብታለች። ፕሬዚደንቱ ኒኮላስ ማዱሮ ግን ቬኔዙዌላ የለማኞች አገር አይደለችም፣ ለዩናይትድ ስቴትስ ወታደራዊ ወረራም መንገድ አትጠርግም ሲሉ ተከራክረው እርዳታውን ውድቅ አድርገዋል። በነዳጅ ዘይት ሽያጭ የሚታገዘው የቬኔዙዌላ ምጣኔ ሀብት የዓለም ገበያ በመውደቁ በሙስናና በሶሻሊስት ፖሊሲዎች ምክንያት መንኮታኮቱ ይነገራል። በዚህም ሳቢያ ሀገሪቱ ውስጥ የነዳጅ ዘይትና ሌሎችም መሠረታዊ አቅርቦቶች ከፍተኛ እጥረት ተፈጥሯል። ግሽበት ከቁጥጥር ውጪ በመሆኑም በሚሊዮኖች የሚቆጠሩ የቬኔዙዌላ ዜጎች ወደ ጎረቤት ኮሎምቢያ ለመኮብለል ተገደዋል።
ይህ በእንዲህ እንዳለ በርካታ የአውሮፓ ኅብረት አገሮች ሁዋን ጉዌዶ ተጠባባቂ የቬኔዙዌላ ፕሬዝደንት ናቸው ሲሉ በዚህ ሳምንት ዕውቅና መስጠታቸው ኒኮላስ ማዱሮን ይበልጥ ያገልላቸዋል ተብሎ ይገመታል። እርምጃውን ለመደገፍ አንዳንዶቹ አገሮች ያላቸው ጥርጣሬ ግን ለማዱሮ ጊዜ መግዣ ይሆንና ተቃዋሚዎቻቸውን ይበልጥ ይጨቁኑበታል ሲሉ ታዛቢዎች ይናገራሉ። ሁዋን ጉዌዶ ሕገ መንግሥቱ የሚሰጣቸውን መብት መሠረት በማድረግ የቬኔዙዌላ ተጠባባቂ ፕሬዝደንት መሆናቸውን ከአስር ቀናት በፊት እንዳወጁ ከዩናይትድ ስቴትስ ፕሬዝደንትና ከሌሎች 14 የላቲን አሜሪካ መንግሥታት ቅጽበታዊ ዕውቅና ተሰጥቷቸዋል። እነዚህ መንግሥታት የማዱሮን ሥልጣን አልለቅም እርምጃ ወደ አምባገነንነት እያመሩ ነው ሲሉ ተቃውመዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንዲያውም በቬኔዙዌላ የወታደራዊ ጣልቃ ገብነቱ አማራጭ ክፍት ነው ሲሉ አስጠንቅቀዋል። በሌላ በኩል ግን የስፔን ሶሻሊስት ጠቅላይ ሚኒስትር ፔድሮ ሳንቼዝ ባሳለፍነው ሰኞ ባወጡት መግለጫ ለሁዋን ጉዌዶ የሰጡት ዕውቅና ከፍተኛ ጥንቃቄ የተመላበት ነው፣ ከማዱሮ ጋር ድርድር ለመክፈት የሚያስችሉ ባለብዙ ወዳጅ ሆነዋል ነው ያሉት። የስፔን ወግ አጥባቂው የተቃዋሚ ፓርቲ ግን ጠቅላይ ሚኒስትር ሳንቼዝ ምክር ቤት ቀርበው ማብራሪያ እንዲሰጡ ጠይቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሁከትና በሽብሩ ቡድን እስላማዊ መንግሥት ላይ ድል መጎናጸፋቸውን በመጪው ሳምንት በይፋ እንደሚያስታውቁ ተናገሩ። ፕሬዚደንት ትራምፕ አሸባሪ ቡድኑን ለሚዋጋው ዓለም አቀፍ ጥምረት አባላት ትናንት ዋሽንግተን ውስጥ ሲናገሩ ማንም በዚህ ፍጥነት ይህን ማድረግ ይቻላል ብሎ ያመነ አልነበረም ብለዋል። አሁን ግን ምናልባት በመጪው ሳምንት አንዱን ቀን 100% በሽብሩ ቡድን ይዞታ ስር የሚገኙ ግዛቶችን ስንቆጣጠር ድል በድል መሆናችንን በይፋ ማሳወቅ አለብን ሲሉ አስረድተዋል። የዩናይትድ ስቴትስ የመከላከያና የደህንነት ባለሥልጣናት አሁንም ሶሪያ ውስጥ እስከ 1500 የሚደርሱ የእስላማዊ መንግሥት ቡድን ተዋጊዎች በ50 ካሬ ኪሎ ሜትር ቦታ ላይ መሽገዋል ብለው ያምናሉ። የሰሞኑን ከባድ ውጊያ በመጥቀስ ባለሥልጣናቱ የሰጡት ይህ ወታደራዊ ግምገማ ከፍተኛ ጥንቃቄ የተመላበት እንደሆነ ተገልጿል።
በመጨረሻም ከስድስት ዓመታት በፊት ከአሜሪካዊው ጋዜጠኛ ከጂም ፎሊ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፍ አንሺና ጋዜጠኛ ጆን ካንትሊ በሕይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስትር ቤን ዋላስ አስታወቁ። ጆን ካንትሊ ሰሜን ሶሪያ ውስጥ ከተያዘ በኋላ በርካታ የሽብር ቡድኑን ፕሮፓጋንዳዎች በቪዲዮ አማካኝነት ሲያስተላልፍ ቢቆይም ከአውሮፓውያኑ ዓመት 2016 ወዲህ ግን በሕይወት አልታየም። ከሶሪያው ግጭት መቀስቀስ ቀደም ሲል ከካንቲ ጋር ሊቢያ ውስጥ አብሮ የሰራው ጋዜጠኛ ጂም ፎሊ በጽንፈኛው እስላማዊ ቡድን አንገቱ ተቀልቶ የተገደለው የመጀመሪያው ምዕራባዊ ጋዜጠኛ ነው። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠቃለላሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 30 2011 ዓ ም ምሽት ፕሮግራም ነው።
በተለይም እኔ ስደተኛ ሆኜ እዚህ ሀገር መጥቼ ይህን አይነት ስራ ማቋቋምና ሌሎችን በተሳካ ሁኔታ መርዳት መቻላችን ግርምታ ውስጥ አስገብቷቸው ለዚህ ኦነር ለዚህ ክብር እንድንሳተፍ ጋበዙኝ።
ቤተልሔም አበራ ግሮንበርግ ይባላሉ። ከትላንት በስቲያ ማክሰኞ የዩናይትድ ስቴትስን ፕሬዚደንታዊ ዓመታዊ ንግግር ስቴት ኦፍ ዘ ዩኒየን በምክር ቤቱ ተጋብዘው የመከታተል ዕድል ካገኙ አንዷ ናቸው። በሁለተኛው አጋማሽ ክፍለ ጊዜ ባህልና ማኅበረሰብ ጠብቋቸው።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በደሴ ከተማ የሚገኙ ዕድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ውስጥ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አድርገዋል። ተፈናቃዮቹ መንግሥት ዘላቂ መፍትሄ እንዲያገኝላቸው ጠይቀዋል። መስፍን አራጌ ተጨማሪ ይዟል።
የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከሁለት መቶ በላይ ሰዎች የምግብ ድጋፍ አድርገዋል።
ወደ 300 ብርድ ልብስና 300 አንሶላ፣ ሩዝ 10 ኩንታል፣ በርበሬ 2 ኩንታል፣ መኮረኒም 10 ኩንታል፣ ዘይት 15 ጀሪካ ለባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አራያ በመከተል የደሴ ከተማ እድሮች በጋር አቦሎሙና በመተባበር 50 ኩንታል ጤፍ፣ 4 ኩንታል ክክ እና 4 ኩንታል በርበሬ ሰጥተዋል።
አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኙ የአማራ ክልል ወረዳ በየቀኑ እስከ 7 ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከ1500 በላይ ህጻናትም የመማሪያ ቁሳቁስ ረድተዋል።
ለነሱ ደግሞ ብላክቦርድና 30 ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው።
ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከአምስት መቶ በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ ሀገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩዬ ገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ ስድስት ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን፣ የወቅት ልብሳቸውን የሚያገኙት የተለያዩ የህብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል።
ጎንደር ዳባት ከ60 ሺህ ብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ወደ 60 ሺህ ብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝብን ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችለን ነበር። ከወልዲያም የተወሰነ 1-20 ሺህ ብር ያህል እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ ነው።
ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከሰባት ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው።
የክልሉ መንግስት ትኩረት አልሰጣቸውም ልጆቹን። አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው። በአገዳዳስ ተሰርተው እዛ ውስጥ እንጨት ላይ ቁጭ ብለው ነው የሚማሩት። ወንበር የላቸውም። የትምህርት ቁሳቁስ ብቻ አይደለም። አንድ ቤት ውስጥ የሚያድሩት ልጆች ባንድ ይጣባሩ ክፍል ውስጥ እስረኛ ነው የሚመስለው። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው፣ ጥግ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን።
ከዋጃ 01 ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል
ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ የነበረው። ከዛ ሸሽቼ ነው የመጣሁትኝ። ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መልእክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁትን። ራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው። ለዛ ነው እኔ እዚህ እንጂ ከዛ ቤቴ ሁኜ ስራዬን የሰራው እዛ ባገግም ነበር የሚሻለኝ።
የቆቦ ከተማ ከንቲባ ተወካይና የ04 ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ።
የሚኖሩት ያው ከኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማ አስተዳደሩ በትብብር እዛ ሼር ነገር አለ እዛ ነው የሚኖሩት። ያው የመጠለያ ሁኔታ ብዙም የተሻሻለ አይደለም። ያው ከጆዳፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ።
የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት።
ማህበረሰቡ ያው በእርግጥ የእኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለእነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ አላስብም።
ዘለቄታ መፍትሄው ከማን ይምጣ?
ከመንግስት።
የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚሉት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታህሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው።
በራያ ኦቦ ውስጥ 2328 ተፈናቃይ እንዳለ ነው የማውቀው። ለእነዚህ በየወሩ 319 ኩንታል ስንዴ፣ 65 ኩንታል አልሚ ምግብ እና 10 ኩንታል ዘይት በየወሩ ከፌዴራል መንግስት ይላካል።
በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ።
ለአንድ ሰው 15 ኪሎ በሚል እሳቤ ለሁለት ወር ብለው ሁለት ጊዜ ያህል ረድተውናል። ያው እንግዲህ 15 ኪሎ ለአንድ ሰው እንዴት እንደሚያነው ለአንተ ምንም ልነግርህ አልችልም።
የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ።
ለአንድ ሰው በዓለም አቀፍ ስታንዳርድ አማካኝነት 15 ኪሎ ስንዴ ነው የሚሰጠው። ለምሳሌ አምስት ቤተሰብ ቢኖረው 15 በአምስት አባስተህ ነው ለሰዎቹ የምትሰጣቸው።
ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል።
ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ፋርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል።
ወጥ የሆነ አሰራር ሲሉ ምን ማለት ነው?
ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በጀት የለኝም ምንም በተለያዩ ምክንያቶች ተጎጂዎች ወደ ራሰ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው። ከተማሪዎች ጋር በተመለከተ የቀረቡ ችግሮችን ጠቅለል ባለአግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈቺ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው።
በተለያዩ አጎራባች ክልሎችና በክልሉ ውስጥ በተፈጠሩ ግጭቶች ከ60 ሺህ በላይ ተፈናቃዮች በክልሉ ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። በሪፖርቱ ላይ በተለይ ተማሪዎች አማርኛ ለመማር ረጅም ሰዓታት እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡን ለህወሓት ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበረ። ነገር ግን መንገድ ላይ እንደሆኑ ገልጸውልን ነበረ። በዚያውም አይጓዙምም ይጓዛሉ ለማለት እንደማይችሉ፣ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረው ነበረ። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ መሞከራችን እንቀጥላለን። በሌላ በኩል ግን ከራያ የማንነት ጥያቄ ጋር በተያያዘ በትናንትናው ምሽት የጠየቅናቸው የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ በራያ የማንነት ጥያቄ የለም ነው የሚሉት ሲባል ተጠይቀው ተከታዩን ምላሽ ሰጥተው ነበር።
በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን፣ የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አስተዳደርና የልማት ጥያቄ አለ በራያ። የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የሚያውቅ ኩሩ ህዝብ፣ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው እንደያሉ የሚጠይቁ አሉ። ወደ እኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም።
ወደ ቀጣይ ዘገባ እናልፋለን። ኤርትራና ኢትዮጵያን የሚያገናኘው የኦማሃጀር ሁመራ መንገድ ተከፍቷል። በሁለቱ ሀገሮች መካከል ለአጭር ጊዜ ተቋርጦ የነበረው የንግድ ግንኙነት ከሦስት ሳምንት በፊት ዳግም መከፈት አካባቢውን ሞቅ እንዲል አድርጎታል ይለናል የአስመራው ዘጋቢያችን ብርሃነ በርሄ በተከታዩ ሪፖርት።
የኦማሃጀር ሁመራ የየብስ መንገድ መከፈት በሁለቱ አገራት መካከል የተጀመረውን የህዝብ ለህዝብና የንግድ ግንኙነትና ዝምድናን የሚያጠናክር እንደሆነ ቪኦኤ ያነጋገራቸው ነጋዴዎችና የጭነት መኪና አሽከርካሪዎች ተናግረዋል። ከወለጋ ጉተን በቆሎ ጭኖ እንደመጣ የተናገረው ወጣት መኪና አሽከርካሪ ሙላቱ በላይ ነጋዴዎቹና ሸማቾቹ ያለምን ችግር በፍቅር እየተገበያዩ እንደሆነ ተናግሯል።
እኔ በበኩሌ በጣም ቆንጆ ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ተነፋፍቆ የኖረም ህብረተሰብ ነው። ፍቅር ለፍቅርም ስለተገናኘም በገበያውም ደስ ብሎትና ምንም እንከን ሳይኖር ሳይከፋፋ ነው እየተገበያየ ያለውና ጥሩ ግንኙነት ነው ብዬ ነው የማስበው።
ከባህር ዳር ከተማ የተለያዩ የእህል ምርቶችን ጭኖ እንደመጣ የተናገረው ሌላ ነጋዴ በበኩሉ የሁመራ ኦምሃጀር መስመር መከፈት ለህዝቡና ለነጋዴው ትልቅ ጠቀሜታ ስላለው ግንኙነቱ በይበልጥ ተጠናክሮ መቀጠል አለበት ሲል ተናግሯል።
ሁመራ ላይ በተሰኔ መከፈቱ ከምንም በላይ ለህዝቡም ሆነ ለነጋዴዎች በጣም አመቺ የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። አየሩ የገበያው ጉዳይ ከፍ ዝቅ ሊል ይችላል። ያ የሚሆነው የዚህ ላይ የተጠቃሚ ጉዳይ ሊሆን ስለሚችል ያ ያለ ነው በንግድ ዓለም ላይ እና ይሄ ነው ያለው። እንደኔ በጣም ደስ ይላል፣ ተመችቶናል፣ ጥሩ ነው። ሁለት ሀገሮች ተነፋፍቀን የምንኖር የነበርን ህዝቦች በአንድ ላይ በዚሁ እንዲቀጥልና ያው ግንኙነታችን እንዳያቋርጥ የሚል ሀሳብ አለኝ።
ከአዲስ አበባ ሞጆ ነጭ ጤፍ ጭኖ የመጣው ነጋዴ ሚካኤል ተስፋይ በበኩሉ ረዥም መንገድ አቋርጦ ቢመጡም መጠነኛ ትርፍ እንደሚያገኙ ተናግሯል።
እቲ መንገዲ ብጣዕሚ ርሑቕ እዩ ግን ራይካ ይኽእለልካ ትሕር ኮይኑ ምንም ማለት ኣይኮነን።
መንገዱ በጣም ሩቅ ነው። በሁመራ ኦማሃጀር ተሰነ ያደርገን ነው ወደ ኤርትራ የገባ ነው። 5 ቀን ፈሽቶብናል። በዚህ ረዥም ርቀት ተጉዘንና በፊት በዛላንበሳ ተጉዘን የምናደርገው የንግድ ዋጋ ተመሳሳይ ነው። መንገዱ ቢርቅም የመኪና ወጪያችን እንችለን ትንሽ ትርፍ ካገኘን በቂ ነው። የባህር ዳሩ ነጋዴ በድንበር ኬላ ላይ ስላለው አሰራር አስመልክቶ ሲናገር ህጋዊ የንግድ ሰነዶችና ፈቃዶችን እንደሚጠየቁ ተናግረዋል።
ንግድ ፈቃድ ያስፈልጋል። በጫንበት ቦታ ላይ ሪያሊቲ ያለ እሱ የተከፈለበት እሱን አየይዘን እሱን አሳይተን ነው እስካሁን እያለፍን ያለ ነው። ማንም ሰው ህጋዊ ሆኖ ቢንቀሳቀስ ለሀገርም ሆነ ለወገን ይጠቅማል እንጂ አይጎዳም። እና በዚህ መሰረት ነው እያለፍን ያለ ነው። እስካሁን በዚህ ነው እየሰራን ያለ ነው። ቀጣይ ህጋዊ ይሁን የሚባለው ከምንም በላይ ደስ ይላል፣ ለነጋዴም ሆነ ለሁሉም አካል ማለት ነው።
በቆሎ፣ ሽምብራ፣ ዳጉሳና ፊኖች ነው እንደመጣ የተናገረው ይህ የባህር ዳር ነጋዴ የገዙበትና የሚሸጡበት ዋጋ ሲወዳደር ብዙም አስደሳች እንዳልሆነ ተናግሯል።
ቆሎ ርካሽ ነው። የሚገርም ነገር እዛ ላይ ፈጅቶ የሚመጣውና እዚ ላይ የሚሸጣ ያዋጣል። በኢትዮጵያ ብር እዛ ላይ የሚገዛው እስከ ትራንስፖርት 8 ብር ፈጅቶ ነው የሚገባው። 800 ብር ኩንታል ማለት ነው። እዚ አሁን የሚገርም ነገር ዛሬ አሁን 430 እየተባለ ነው። ያ ማለት ምንድነው 830? ስራው ይሄን ያህል የሚያስደስት ስራ አይደለም። ያው ገበያ ከፍ ዝቅ ይላል። አተር 2020 2030 በኢትዮጵያ ይፈጃል። እዚ ላይ 11 ተኩል 11 ከ60 እየሸጥነን ያለነው ዛሬው በዛሬው ዕለት በናክፋ ዳጉሳ 8.50 እስከ 8 ብር ድረስ ይሸጣል። ዶቄትን ምን ገዛው 1000 ብር 9.50 ድረስ እንገዛዋለን። አሁን ሰሞኑን ያለ ገበያ በናክፋ 5.50 ለ50 ኪሎ 5.50 እንሸጣለን።
የኢትዮጵያ ብር በገበያው ስለማይሰራ በድንበር ላይ ብርን ወደ ናክፋ እየቀያየሩ ያለምንም ችግር እየሰሩ እንደሆነ የተናገረው ወጣት ነጋዴ ሳሙኤል ሲሆን የመኪና አሽከርካሪ ወጣት ሙላቱ በበኩሉ ከመንገዱ ርቀት አኳያ የመሸጫው ዋጋ ሲወዳደር የናቅፋ ምንዛሬ ከፍ ያለ በመሆኑ ለነጋዴዎችም ሆነ ለሸማቾቹ አዋጭ እንደሆነ ተናግሯል። በመጨረሻ ነጋዴዎችና የመኪና አሽከርካሪዎቹ በኬላ ላይ ያለው የፍተሻ አሰራር ጊዜ የሚወስድ በመሆኑ በቀጣይ አሰራሩ እንዲሻሻል የሚመለከተው የመንግስት አካል ትኩረት እንዲያደርግበት አስተያየታቸውን ሰጥተዋል። ከአስመራ ከተማ በስተደቡብ ወደ ደቀመሐሬ በሚወስደው መንገድ ላይ በሚገኘው መርሃኖ ተብሎ የሚጠራው ጊዜያዊ የመገበያያ ቦታ በየቀኑ የተለያዩ የምግብና የመጠጥ የህንጻና የንጽህና አቃዎች በሁመራ ኦምሃጀር መስመር እየገቡ ነው። ይህ ዘገባ እስከ ተጠናቀረበት ጊዜ ጤፍ ለኩንታል ከ1200 እስከ 1400 ናቅፋ፣ ሲሚንቶ ለኩንታል 185 ናቅፋ፣ 5 ሊትር ዘይት ከ155 እስከ 160 ናቅፋ፣ በርበሬ ለኪሎ ከ40 እስከ 45 ናቅፋ ተሽጧል። በቀጣይ እንደ ገዢው ፍላጎትና የሚገባው ዕቃ ብዛት መጨመርና መቀነስ በዕቃዎች ዋጋ ላይ ከፍና ዝቅ የማለት ሁኔታ ሊኖር እንደሚችል ነጋዴዎች ተናግረዋል። ኤርትራና ኢትዮጵያን የሚያገናኘው የሁመራ ኦምሃጀር የየብስ መስመር የሁለቱ አገራት መሪዎች በተገኙበት ታህሳስ 29/2011 በይፋ መከፈቱ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ ለዘገባውም። ዕውቀት በየጊዜው ካልታደሰ ለመሃይምነት ማገርሸት ወይም መልሶ ማንሰራራት ሊዳርግ ይችላል። ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ናቸው ይህን ያሉት። ዶክተር አለማየሁ ይህን የተናገሩት ጊዮን ቀለም የተሰኘ የሐሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ የሐሳብ ምሽት ላይ ነው። የሐሳብ ምሽቱ አዘጋጆች እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በዕውቀት ላይ ያልተመሠረቱ እንቅስቃሴዎች ምንጫቸው አንድም ለራሳቸው የተሳሳተ ግምት የሰጡ ወጣቶች መኖር፣ ሌላው ደግሞ ጥሩ ሐሳብ ያላቸው ሰዎች ዝምታ ነው። ምሁራንና ታዋቂ ሰዎችን ባሳተፈው በዚህ የሐሳብ ምሽት ላይ ከ400 በላይ ወጣቶች በመገኘት በግብረ ገብና ተያያዥ ጉዳዮች ዙሪያ አነቃቂ ንግግሮችን ከምሁራን አድምጠዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ከተማ ወጣቶችና ምሁራን እንዲሁም ታዋቂ ሰዎች በተገኙበት ከሰሞኑ በባህር ዳር ከተማ ተካሂዶ ነበር። ጊዮን ቀለም የተሰኘ የሐሳብን ውድ ዋጋ አጉልቶ የሚያሳይ የሐሳብ ምሽት በርካታ የባህር ዳር ከተማ ወጣቶችና ምሁራን እንዲሁም ታዋቂ ሰዎች በተገኙበት ከሰሞኑ በባህር ዳር ከተማ ተካሂዶ ነበር። አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ጥሩ ሐሳብ ያላቸው ሰዎች ዝምታ ጭምር በመሆኑ ጥሩ ሐሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በእለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከነዚህ ውስጥ አንዱ ደራሲና የብዝሃ ሕይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ።
እውቀት ባለበት አይቆምም። ልብ በሉ፣ 12ኛ ክፍል ጨርሶ በቃ 12ኛ ክፍል ካርዱን ይዞ የተቀመጠ ሰው ከሶስት ከአራት ዓመት በኋላ ብታገኙት ካልጨመረ እውቀት 12ኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ ዓመት በኋላ የመጀመሪያ ድግሪ ባዶ ነው የሚሆነው። እንግዲህ ይሄንን በሃይማኖት መጻሕፍትም እናገኛለን፣ ላለው ይጨመርለታል፣ የሌለው ግን ያ ያለው እንኳን ይወሰድበታል። በሀገራችን አንድ የተለመደ አባባል አለ፣ በተለይ ገጠር አካባቢ ግርሻ የሚባል። ግርሻ ማለት አንድ ሰው ያመውና ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል። ይሄ እንግዲህ በሕክምናው ምንድነው ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር። መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ በሽታው በጣም ይጠነክራል እና ያገረሸበት ሰው ብዙ ጊዜ አይድንም፣ መሃይምነትም ያገረሻል። ልክ እንደ በሽታ ማለት ነው። እና በጣም በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በመሃይምነት ግርሻ ውስጥ ነው ያለ ነው ብዙዎቻችን። ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን? አገርሽቶበታል። አሁን ዩኒቨርሲቲ ውስጥ እያያችሁ ነው፣ ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛ የምናስበው ለአገሪቱ ተመራምረው መፍትሄ ያመጣሉ ስንል የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቻላችሁ። ይሄ መሃይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሃይምነት አገረሽቶብናል። መሃይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ መሃይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክረን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን እንደው ችግር አለ እንዳይል ዶክተር ከሌ እንዴት አድርጎ ይመክራል? ራሱ አቂ በድርም ስትሄዱ ዶክተር ይናገር ነው የሚባል። ግን ሰውዬው ኦልሬዲ መሃይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በመሃይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል፣ ግን ሞልቻን መሃይሞች ነው። እና ምንድን ነው እየሆነ ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት የማንተማመነው ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የአዋቂ ቁጥር ስለሌለ ነው። ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስለን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሃይምነት ነው ያለው፣ ድንቁርና። ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነደው ለእግረኛ ቅድሚያ አይሰጥም፣ እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን። እና ለማወቅ መጣር መቻል አለብን። አለበለዚያ በድንቁርና ነው የምንኖረው። እንደው እኔ አንድ ሁልጊዜ የምለው ነገር አለኝ። ባለጸጋም በባለጸግነቱ ልክ መሆኑ፣ የተማረም በተማረው ትምህርት ልክ መሆኑ፣ ከተሜም በከተማነቱ ልክ መሆኑን እንደ መኪና ቦሎ በየዓመቱ ቼክ ብንደረግ ብዙዎቻችን እንወድቃለን። እውቀት የማንጨምር ከሆነ እውቀት ያለን እየጠፋ ይሄዳል።
በዕለቱ ወደ 400 የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል።
አስቴርን አመሰግናለሁኝ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3:34 ነው አዲስ አበባ ላይ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ የተለያዩ ዝግጅቶቻችንን ታገኛላችሁ። እንዲሁም ሐሳቦቻችሁንም አንሸራሽሩ። እያስተናገድናችሁ ያለነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። አሁን የሰዓቱን ዋና ዋና የዓለም ዜና ሰሎሞን ያሰማናል።
የቬኔዙዌላ ወታደሮች ከዩናይትድ ስቴትስና ሌሎች አገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። በትናንትናው ዕለትም ቬኔዙዌላን ከኮሎምቢያ በሚያገናኘው ድልድይ መሃል ግዙፍ ብርቱካንማ ቀለም ያለው ነዳጅ ጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረዋል። የታጠቁ ወታደሮች ደግሞ ድንበሩን ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ በዛሬው ዕለት የፕሬዝደንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራው የደህንነት ኮሚቴ የፕሬዝደንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ራሱን እስላማዊ መንግሥት ነኝ ብሎ ባወጀው ጽንፈኛው ቡድን ላይ ድል መጎናጸፋቸውን በመጪው ሳምንት በይፋ እንደሚያሳውቁ ተናገሩ።
ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ጥር 30 2011 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ከትናንት በስቲያ ማክሰኞ ምሽት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓመታዊውን የሀገሪቱን ሁኔታ የገለጹበትን ንግግር ለተወካዮች ምክር ቤቱ ጥምር ጉባኤ ማድረጋቸው ይታወሳል። በዚያ ንግግራቸው ወቅት በአዳራሹ ውስጥ በተወካዮች ምክር ቤቱ ውስጥ ተገኝተው የመከታተል ዕድል ካገኙ መካከል አንዲት ኢትዮጵያ አሜሪካዊት ይገኙበታል። አሉላ አነጋግሯቸዋል። ወደ ዝግጅቱ እንለፍ።
ቤተልሔም አበራ ግሮነበርግ፣ በድጋሚ እንኳን ወደ ስቱዲያችን ብቅ አልሽ።
በጣም አመሰግናለሁ አሉላ ስለጋበዝከኝ።
የዛሬ 2 ዓመት ግድም ወዲህ ስቱዲያችን በመጣሽ ጊዜ ታሪክንም ማህበራዊ አኗኗርንም የኢትዮጵያንም ባህል ይላሉ ታዳጊዎች ቀለል ባለ ሁኔታ የሚያስተዋውቅ መጽሐፍ ጽፈሽ በደራሲነት መታወቂያ ነበረ ብቅ ያልሽው። በጊዜው ገና ለሽልማት እየቀረበ የነበረ ወጣት ሴቶችን የሚያስተምር እድል የሚሰጥ ፕሮግራም ጠንስሰሽ እሱ ሌላ እድል የሰጠሽ ይመስላል። በትላንትናው ምሽት በዚህ በዩናይት ስቴትስ የተካሄደውን ፕሬዚዳንቱ ለምክር ቤቶች የሚያሰሙት ዓመታዊ ንግግር ከተጋበዙ ጥቂቶች ውስጥ አንዷ ሆነሽ ነው። እስኪ ከትላንቱን ጀምር። ያ እድል እንዴት ተፈጠረ? ምን ይመስልስ ነበረ?
ቴንክ ዩ። በምኖርበት ስቴት ኖርት ዳኮታ ይባላል። በሙያዬ የሶፍትዌር ኢንጂኒየር ነኝ እና ቴክኖሎጂ ላይ ነው የምንሰራው። ልጆችን ሴት ልጆችን በተለይ ወደዚህ ሙያ ለማምጣት በጣም መፈልግ ነበረ እና ያንን ፍላጎቴን በተለያዩ መልኩ ቮለንቲር በማድረግ በበጎ ፈቃደኝነት ሌሎች ቦታዎች እየረዳሁኝ፣ ነገር ግን በትልቅ ደረጃ ባደገ ደረጃ ብዙ ሴት ልጆችን መርዳት ስለፈለግኩኝ ይህንን ድርጅት አቋቋምኩኝ እና አስፈላጊነቱን የገለጽኩኝ ማህበረሰቡን ከሰበሰብኩኝ በኋላ ድርጅቱን ፕሮግራሙን በማቋቋም ብዙ ሴት ልጆችን በትንሽ ጊዜ ውስጥ በኮምፒውተር ሳይንስ እድል እንዲያገኙ ለመርዳት ሞከርን። በምህጻረ ቃሉ ስቴም ይባላል። በዛ እንቅስቃሴያችን የግዛቱን ሴናተር አይን ለመሳብ ቻልንና በተለይም እኔ ስደተኛ ሆኜ እዚህ ሀገር መጥቼ ይህን አይነት ስራ ማቋቋምና ሌሎችን በተሳካ ሁኔታ መርዳት መቻላችን ግርምታ ውስጥ አስገብቷቸው ለዚህ ኦነር ለዚህ ክብር እንድንሳተፍ ጋበዙኝ። ከእያንዳንዱ ስቴት አንዳንድ ሰው ይመርጣሉ በየአመቱ የፕሬዚዳንቱን ንግግር ለመስማት፣ ከዛም ደግሞ 50ውም ግዛት ውስጥ ያሉት ሴናተሮችን ለመተዋወቅና ዲቮትድ ስለሆንበት
ትኩረት አድርጋችሁ ስለምሰሩበት
ትኩረት አድርገን ስለምንሰራ ፕሮግራሙን ለማስተዋወቅ ነውና በጣም ደስ የሚል ጊዜ ነበረ። እነዚህን ህግ አርቃቂዎች እያንዳንዳቸውን ማግኘት መቻልና በጣም የሚያስደስተኝ ነገር ነበረ። በህይወት አንድ ጊዜ የሚከሰት ነገር ነው። አንድ ጊዜ ብቻ ነው የምትጋበዘው። በዛ ተጋባዥ ሆኖ መገኘት ለምንሰራው ስራ ከፍ ያደርጋል። በአለም አቀፍ እና ለኢትዮጵያችንም ትልቅ ኩራት ነው። በጣም ነው ደስ ያለኝ።
በርግጥም ትልቅ ነገር ነው። ይህ ግብዣ ታዲያ ይበልጡንም ለስራችሁ ክብር መስጠት ነውና ቀደም ብለሽ የገለሽልን በምህጻረ ቃል በእንግሊዘኛ ስቴም የሚባለው ሳይንስ፣ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርቶችን በተሳትፎ ቁጥራቸው ትንሽ የሆነ ይልቁንም ደግሞ ወጣት ሴቶች የሚሳተፉበትን እድል የሚፈጥረው በጎ አድራጎት ድርጅትሽ ቀደም ብለሽ ስደተኛ ሆነሽ ያን መስራትሽ ትልቅ ግምት እንደተሰጠው ገልጸሻል። በዚህ በዩናይትድ ስቴትስ ብቻ አልተገደበም፣ በኢትዮጵያ የምትሰሪበት መንገድ ላይም ጥረት እያደረግሽ ነው። እስኪ አስረጅን።
እሺ። በደስታ። የድርጅታችን ስም ዩኮድ ግርል ይባላል። በአማርኛ ሲተረጎም ቀማሪዋ እንስት ማለት ነው። ብዙ ጊዜ ቅመራን ቀማሪነትን ከሴቶች እህቶቻችን ጋር አናያይዘውም። ሴቶች እህቶቻችን በአእምሮ የጎለበቱ፣ ንቃት ያላቸው፣ ተስጦ ያላቸው፣ ልህቀት ያላቸው እድሉ ቢሰጣቸው በጣም ሊጎለብቱ የሚችሉ መሆናቸውን መረዳት፣ ለህብረተሰቡ ማስረዳት፣ ህብረተሰቡም ያን ሀሳብ እንዲያቅፈው ማድረግ በጣም አስፈላጊ ነው። ይሄ ደግሞ ኢትዮጵያ ኦልሬዲ እየገባት ነው። ይህን የምናየው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በጣም ፕሮፌሽናል የሆኑትን ሴቶች እህቶቻችንን ትልልቅ ቦታ ላይ በማድረጋቸው ወጣቶች ሲያድጉ እኔም ዳኛ መሆን እችላለሁ፣ እኔም የመከላከያ ሚኒስቴር መሆን እችላለሁ፣ ለተለያዩ ሙያዎችን መሆን እችላለሁ ብሎ ማሰቡ በጣም ትልቅ በሪሰርችም ተደግፎ ያለው በምርምርም የተረጋገጠ ነው። ይሄ ኢንስፓሬሽን እኛም የምንሰራው ሶስቱ ቦታዎች ሴት ልጆቻቸው ከውስጣቸው ያለውን መነቃቃት ወደ ውጭ ለማውጣትና በራስ መተማመን በመተማመን እንዲጎለብቱ፣ በዛ ላይ ደግሞ በእውቀት እናስደግፋቸዋለን። ከዛ ማንም አይችላቸውም ማለት ነው በእውቀት።
ትርም ነው ዩኮድ ግርል እንግሊዝኛ መጠሪያችሁ ነው። ቀማሪዋ አንስት ግሩም ስም ነው የሰጣችሁት። እስኪ ወደ ትላንትናው ምሽት ልመልስሽና ቤተልሔም፣ የትላንቱ ምሽት ቀደም ብለሽ እንዳስረዳሽኝ ከአምሳዎቹ ግዛቶች አንዳንድ ሰው ብቻ የሚጋበዝበት የተለየን ትልቅ እድል የመሆኑን ያህል በቦታው መገኘት ምን ስሜት ፈጠረብሽ? በእርግጥ በፖለቲካው አውድ ያሉ ፖለቲካውን የሚመለከቱ የተወሳሰቡ ነገሮች ይኖራሉ። የተለየ ጊዜ ነው። ነገር ግን ስራችሁ ክብር ተሰጥቶት ከታዋቂ የምክር ቤት የህግ አውጪዎች ጋር የአገሪቱን ፕሬዚዳንት ንግግር መከታተል ምን ይመስላል? እስኪ ስለ ስሜቱ አካፊ ነው።
በጣም ከመግለጽ ቃላቶች ያንሱኛል። በዓለም ውስጥ አለ የሚባለው ነው አሜሪካን እና ራሱ ህንፃውን መጎብኘት ከነዚህ ሁሉ ህግ አርቃቂዎች አንድ ክፍል ውስጥ መቀመጥና ይህንን መስማት በጣም ትልቅ ነገር ነው። አንተ እንዳልከው እኔ ቴክኖሎጂስት ነኝ። የእኔ አላማ ይህንን ስራዬን ሴቶች ልጆች በትምህርት መጎልበት እንዳለባቸው እድሉም እንዲሰጣቸው እዛ ላይ ነው የምንሰራው እና ያንን ነው የማካፍለው የነበረው እና በዚህም ሀገር በተለያዩ አገሮችም በዓለም ላይ ሴቶች ልጆችን ያቀፉ አገሮች ነው የእድገት ትራጀክትሪ
የተለየ የእድገት አዝማሚያ ወይም እርምጃ ያሳዩት።
አዎ፣ በጣም ብዙ ማደግ የሚችሉ በፍጥነት ማደግ የሚችሉ አገሮች ሴቶቹን ያቀፉ ናቸው ብሎ ዘ ወርልድ ኢኮኖሚክ ፎረም በ2016 በአውሮፓን አቆጣጠር ሪፖርት ላይ ነው ያቀረቡት እና በዛ ሪፖርት ላይ ደግሞ ዊ አር ኢን ደ ፎርዝ ኢንዱስትሪያል ሪቮሉሽን ማለት አራተኛው አብዮት የቴክኖሎጂ ነው። የምናባዊንና የሳይበር ኤንድ ፊዚካል ወርልድ
በሀሳብ ያለውንና እንዲሁ ደግሞ የሚጨበጠውን ዓለም ሁለቱን ያቆራኘ ነው የምትይው?
አዎ። እና በፍጥነት እያደገ ነው እና ወጣቶች ላይ መሰራት አለበት እና በስታቲስቲክስም እንደወጣው አፍሪካ ውስጥ ነው በጣም ትልቅ ወጣት ያለው። ኢትዮጵያ ራሱ ትልቅ ፖፑሌሽን ያላት ወጣት ነው እና የዛን ወጣት ላይ ወንዶችም በተለይ ደግሞ ሴቶችን ጨምረን ብንጓዝ በጣም ትልቅ ቦታ ላይ እንደርሳለን። ቅድም ጠይቀኸኝ ነበረ በኢትዮጵያ ላይ ምን ታደርጋላችሁ? ብዙ አላማዎችና እቅዶችን አድርገናል። ከአንድ አመት በፊት ወደ ኢትዮጵያ ሄጄ 130 የሃይ ስኩል ከፍተኛ ደረጃ ትምህርት ቤቶች ተማሪዎችን በዌብ ዴቨሎፕመንት ፕሮግራም አድርገን ሌሎችንም እዛ ሀገር ያሉትን ቴክኖሎጂ ካምፓኒዎችን በማድረግ አስተምረናቸዋል እና ያየሁት ምንድን ነው በጣም ለትምህርት የተራቡ እንደሆኑ እውቀታቸው፣ አስተሳሰባቸው ከአሰብኩት በላይ ልቆ እንደሆነ እና ተስፋ ሰጥቶኛል እና ያንን ሬሌቫንት የሆነውን ትምህርት ቢያገኙ በጣም ትልቅ ደረጃ በኮምፒውተር ሳይንስ ነው ላይ ፎከስ እናደርገውኛ ቢያገኙ በጣም የትናየት መድረስ እንደሚችሉ ነው የተረዳሁት። ስለዚህም አሁን አሜሪካን ውስጥ ያለ ተስፋ ድርጅት ይባላል በጎ አድራጎት ቲቺንግ ሰርቭ ፎር አፍሪካ ከነሱ ጋር በመተባበር በነሐሴ ወር ወደ ኢትዮጵያ ሄደን ዩ ኮድ ግርል እና ተስፋ ተባብረን 100 የሚሆኑ ወጣት ተማሪዎችን በድሮን ኮዲንግ እናስተምራቸዋለን እና የጉባኤው ስም International Conference on Interdisciplinary Research Studies ይባላል። ብዙ የጥናት ዘርፎችን ያካተተ ነው። ቴክኖሎጂ አንደኛው ሆኖ እና እዛ ላይ እኛ ልጆችን ትሬን እናደርግና ያን ስራቸውን ድሮንን የማብረር ችሎታ በኮድ ነው የሚያበሩት እና ኮድ አድርገው አብረው ትሪት ያሳያሉ እና
የተከበራችሁ አድማጮች እንግዳችንን በተለይም አበራ ግሮነበርግንና አሉላን እናመሰግናለን። የተፈጥሮ አካባቢ ሳይንስና ህይወት ቀጣዩ ቅንብር ነው። አዘጋጅና አቅራቢ ሰለሞን አባተ።
ክቡራትና ክቡራን አድማጮች ወጣት ቤተልሔም በጀመረችው የሳይንስና ህይወት ምላሿ ወደሚቀጥለው ዝግጅታችን እንሸጋገራለን። ቤተልሔም እንደዚሁ ከሳይንስና ህይወት ማብራሪያዎቿ ጋር በሌላ ዝግጅት እንመለሳለን። በዛሬው ዝግጅታችን የኢትዮጵያና ዓለም አቀፍ የተፈጥሮ አካባቢ ክስተትና ሁኔታዎችን አካተናል። ኦሮሚያ ውስጥ በምስራቅ ጉጂ ዞን ግርጃ ወረዳ ኦላቲ በሚባል ተራራ ላይ የተነሳ ሰደድ እሳት በአካባቢው ደን ላይ ጉዳት ማድረሱንና እስካሁንም አለመቆሙን ነዋሪዎች ተናግረዋል። የአካባቢው የመንግሥት ባለሥልጣናት ግን እሳቱን ለማጥፋት እየጣሩ መሆናቸውን ገልጸዋል። ዳዊት ገልሞ ተጨማሪ አለው።
ካለፈው ማክሰኞ ከሰዓት ጀምሮ ነው በምስራቅ ጉጂ ዞን ግርጃ ወረዳ አረንፋ ማዴቢሳ ቀበሌ ማህበር ውስጥ በሚገኘው ኦላቲ በሚባል ተራራ ላይ የሰደድ እሳት የተነሳው። በአካባቢው ደን ላይ ጉዳት ያደረሰው እሳት እስካሁንም በቁጥጥር ስር አለመዋሉን ነዋሪዎች ለአሜሪካ ድምፅ ገልጸዋል።
እሳቱን ምን እንዳስነሳው አይታወቅም። ከትናንት በስቲያ ማክሰኞ ከሰዓት በኋላ 8 ሰዓት ነው መቃጠል የጀመረው። ትናንት ደግሞ የአካባቢው ህብረተሰብ ወጥቶ በከፊል ቢያጠፋውም ሙሉ በሙሉ ግን አልጠፋም። በምስራቃዊ ተራራው በስተ ምስራቅ የሚነፍስ ነፋስ ስላለ ማጥፋት አስቸጋሪ ሆኗል።
ያነጋገርኳቸው የአካባቢው ነዋሪ ሰው እሳቱን በሙሉ ለመቆጣጠር ያካተው መልካ ምድሩ አስቸጋሪ በመሆኑም እንደሆነ ገልጸውልኛል።
ቦታው በደን የተሸፈነ ነው። ወደ ተራራውም በቀጥታ መውጣት አይቻልም። ስለዚህ ቃጠሎ ያደረሰውን ጉዳት በትክክል ማወቅ እንኳ አይቻልም። ግን ከሩቅ ሲታይ ከ20 ሄክታር በላይ የነደደ ይመስላል።
እሳቱ የተነሳበትን ምክንያት ያውቁ እንደሆነ በምስራቅ ጉጂ ዞን የግርጃ ወረዳ የኦሮሞ ዴሞክራሲያዊ ፓርቲ ቢሮ ኃላፊ የሆኑትን አቶ ነጌሳ ጉራቻን ጠይቄ ነበር።
እሳቱ ጉዳት እያደረሰ ያለው በአረምፈማ ዴብሳ ኦላቲ ተራራ ላይ ነው። እኛም ከትናንት በስቲያ ማክሰኞ ከሰዓት ነበር ያየ ነው። መንስኤውን እስካሁን አናውቅም። ዛፎች አሁንም እየተቃጠሉ ነው። እሳቱን ለማጥፋት የአካባቢው ነዋሪዎችም የሥራ ኃላፊዎችም ተሳትፈዋል።
የደረሰውን ጥፋት ልክ ለማወቅ አሁን አስቸጋሪ መሆኑን አቶ ነጌሳ ገልጸውልኛል። ለምን ማጥፋት እንዳልተቻለም ጠይቄያቸው ነበር።
እሳቱ ካልቆመ ተመልሰን በዘመቻ እናጠፋዋለን። ከአቅማችን በላይ ከሆነ ደግሞ ለኦሮሚያ ደንና ዱር አራዊት ጥበቃ ኤጀንሲ ጉጂና ቦረና አካባቢ ቅርንጫፍ አሳውቀን ለመቆጣጠር የምንችል ይመስለኛል።
በአደጋው ከደንና ዱር አራዊት በስተቀር በሰውና በንብረት ላይ የደረሰ ጉዳት እንደሌለ አቶ ነጌሳ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። እያሻቀበ የመጣው የዓለም የሙቀት መጠን፣ የዝናቡ ጊዜና መጠን መዋዠቅ፣ እየተስፋፉ የመጡ በሽታዎች ለቡና ተክል የመቅሰፍት ያህል አጥፊ የሆኑ ነው። ተለዋዋጩን የአየር ንብረት መቋቋም እንዲችሉ ተደርገው በሳይንቲስቶች ምህንድስና የተዘጋጁ ዝርያዎች ሳይቀሩ የስጋቱ ተጋላጮች መሆናቸውን በቅርቡ የወጣ የምርምርና ጥናት ሪፖርት አሳይቷል። በመላ የሐሩር አውራጃ አፍሪካና እስያ ውስጥ የሚበቅሉ ወደ 124 የቡና ዝርያዎች እንዳሉ የጠቆመው ይህ የእንግሊዝ የኪው ሮያል ቦታኒክ ጋርደን ተመራማሪዎች ሪፖርት ከዚህ የቡና ቤተሰብ 60% ያህሉ እስከ ወዲያኛው ይጠፋል ሲል አስጠንቅቋል። ኤረን ዴቪስ አንዱ ናቸው።
So the main threat to the world's coffee species is deforestation. And that's because
ለቡና ዝርያዎች በዓለም ዙሪያ ያለው ዋነኛው አደጋ የጫካዎች መጥፋት ነው። ከቡና ዘር አብዛኛው የሚበቅለውና ምርታማ የሚሆነው ደግሞ ጫካዎች ውስጥ ነው።
የጫካዎቹ ዝርያዎች ከሌላ ቦታ ፈልሰው ወይም በሰው ምህንድስና ተሰርተው ከሚበቅሉት የቡና ዝርያዎች የተሻለ የመቋቋምና በሽታን የመቻል ተፈጥሮ አላቸው። ድርቅና የአየር ግለትንም የማሸነፍ አቅም አላቸው። ምድሪቱ እየጋለች በመጣችበት ጊዜ ደግሞ የነዚህ የብቃት ተሰጥኦዎች ጥቅምና አስፈላጊነት በከፍተኛ ሁኔታ እየጨመረ ነው ሲሉ ኤረን ዴቪስ ለባልደረባዬ ስቲቭ ባራጎና ነግረውታል።
The species we grow occur in very narrow climatic envelopes. That means that as the climate changes, as temperatures increase,
እኛ የምናበቅላቸው ዝርያዎች የሚኖሩት በጣም ጠባብ በሆነ የአየር ንብረት ማዕቀፍ ውስጥ ነው። ይህ ማለት የአየሩ ንብረት ሲቀየር፣ ሙቀቱ ሲጨምርና ዝናብ ሲመናመን ለቡና ተክል ተስማሚ የሆነው አካባቢም እየጠፋ ይሄዳል ማለት ነው።
ይህ ሁኔታ ደግሞ ቡና አብቃይ ሀገሮችን የበዛ ፈተና ውስጥ ይከታቸዋል። 100 ሚሊዮን ለሚሆኑ አነስተኛ ገበሬዎችና ለቤተሰቦቻቸው ቡና በዓለም ዙሪያ የኑሯቸው መሠረትና የገበያቸው ዋና ምንጭ መሆኑን ልብ ይሏል።
We don't want to be in a situation where we find ourselves requiring some wild plant or some wild genes only to find that
የተፈጥሮቹና የትንበቀል የሆኑ ተክሎች ዘረመልና ዝርያዎች የጠፉበትን ጊዜ ማየት አንፈልግም።
እንግዲህ አሁን የምናባክነው ጊዜ የለንም እያሉ ነው ዴቪስና ባልደረቦቻቸው። አዲሱ ጥናታቸው አስደንጋጭ ውጤትና መርዶ አድርሷቸዋል። ከዓለም የዘር ባንኮች ግማሽ የሚሆኑት የቡና ዝርያዎች ከጠፉ ለካስ ሰነባብቷል። የዋይት ሃውስ ቢሮአችን ኃላፊ ስቲቭ ሄርማን ባለፉት ጥቂት ሰሞናት የታዘበውን እሰጥ አገባ ጫር ጫር አድርጎ ነበር። በአንድ ወገን ፕሬዚደንት ዶናልድ ትራምፕ፣ በሌላ ወገን የተፈጥሮ አካባቢ ተመራማሪዎች። ነገሩ እንዲህ ነው። የዩናይትድ ስቴትስ ብዙ አካባቢዎች በተለይ መካከለኛ ምዕራቡ ግዛት እጅግ በከበደ የአርክቲክ ንፋስ አመጣሽ ቅዝቃዜና ቆፈን ይዋጣል። አንዳንዶች ስፍራዎች ታዲያ የቅዝቃዜው መጠን ከዜሮ በታች እስከ 40 ዲግሪ ሴልሺየስ እና ከዚያም በታች በሆነ የከበደ ብርድ ይመታሉ። ይህ ከሆነ ያለፉት ጥቂት በጣት የሚቆጠሩ ቀናት ቢሆኑ ነው። ይህ የአየር ንብረት ለውጥና የምድራችን አጠቃላይ ግለት የሚባል ወሬ እምብዛም የማይጥማቸው ትራምፕ ከቆፈኑ ሌሊቶች በአንዱ ብድግ አሉና እንዲህ ነፍስ ሊያጠፋ እያስፈራራን ያለ ቅዝቃዜ ሲውጠን ያ የዓለም ግለት የሚባል ነገር የተገባ አይነት መልእክት ያለው ትዊት ይለቃሉ። ወዲያው ታዲያ በራሳቸው አስተዳደር ስር ያለው የመንግስቱ ሳይንሳዊ ተቋም ብሔራዊው የውቅያኖስና የከባቢ አየር አስተዳደር ኖዋ ነው የሚባለው በምህጻር የለም የለም ሲል መልስ ሰጠ። የክረምት ማዕበሎች ሉላቀፍ የተፈጥሮ አካባቢ ሙቀት ከፍ ያለ አይደለም ለማለት ድፍረት አይሰጡም። መልሱ ነው የኖዋ። ለነገሩ ዛሬ የአየር ንብረት ለውጥ ዓለምን እየዋጣት ስለመሆኑ የሚጠራጠር ሳይንቲስት ቁጥር እፍኝ ሞላ ይሆን? ፕሬዚደንቱ ከዚያ ወዲህ ወደ ተፈጥሮ አካባቢ ጥበቃ አጀንዳ ለጊዜው አልተመለሱም። ከትናንት በስቲያ በሰጡት የሀገራቸው ሁኔታ ንግግር ውስጥ ዩናይትድ ስቴትስ በከርሰ ምድር ዘይትና ሌሎችም የአካባቢ ጥበቃ ተሟጋቾች አጥብቀው በሚጠሏቸው የኢነርጂ ምርቶች ምርት በዓለም ከ60 በላይ በሆኑ ዓመታት ጊዜ ውስጥ መሪ መሆኗን ከኩራት ጋር ከመናገራቸው በስተቀር ለዓለም ብክለት ግዙፉን ድርሻ ከሚያዋጡት ሁለት ቀዳሚ ሀገሮች አንዷ አሜሪካ ነች። ሌላዋን በምጣኔ ሀብቷ ግዝፈት አሜሪካን ተከትላ የተሰለፈችው ቻይና ነች። ዩናይትድ ስቴትስ ደግሞ የዓለምን የተፈጥሮ አካባቢ በመጪዎቹ ጥቂት 10 ዓመታት ውስጥ ለማረጋጋትና በምዕተ ዓመቱ መጨረሻ አካባቢም ከክፉ ውርጅብኝ ለመጠበቅ ያስችላሉ የተባሉ የጋራና የተናጠል እርምጃዎችን ካካተተው የፓሪስ ዓለም አቀፍ የአየር ንብረት ስምምነት ባለፈው ዓመት ራሷን አግልላለች። በተመዘገበ የዓለም ሙቀት ታሪክ ውስጥ ያለፈው የአውሮፓ 2018 ዓመተ ምህረት በግለቱ መጠን አራተኛው ሆኖ መስፈሩን የዓለም ሜቴዎሮሎጂ ድርጅት አስታውቋል። የድርጅቱ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ሪፖርተራችን ሊሳ ሽላይን ባጠናቀረችው ዘገባ የተራዘመ የአየር ንብረት ለውጥ አሁን እየታየ ስለመሆኑ ዓመቱ መመስከሩን የድርጅቱን መግለጫ ጠቅሳ ዘግባለች። በምድሪቱ የተፈጥሮ አካባቢ ታሪክ እጅግ የጋለው ዓመት 2016 እንደነበርና የዓለም የሙቀት መጠን ከኢንዱስትሪ አብዮት ቀደም ሲል ከነበረበት በ1.2 ዲግሪ ሴልሺየስ መጨመሩን የሜቴዎሮሎጂ ድርጅቱ አስታውቋል። ምንም እንኳ ያ መጠን ባለፈው ዓመት ወደ 1 ዲግሪ ሴልሺየስ ዝቅ ቢልም ከተናጠል ዓመቶች ይልቅ አጠቃላዩ የጭማሪ አዝማሚያ ይበልጥ አስጊና ሊታይም የሚገባው መሆኑን የአየር ንብረትና ጠባይ ተመራማሪዎችና ባለሙያዎች ያሳስባሉ። ለአየር ንብረት ለውጡ እጅግ የከረሩ የአየር ሁኔታዎች በድርቀቱም ይሁን በእርጥበቱ አቅጣጫ የየራሳቸውን ድርሻ ከሚያዋጡ ጉዳዮችና ክስተቶች መካከል የሚጠቀሱ መሆናቸውን የሜቴዎሮሎጂ ድርጅቱ ቃል አቀባይ ክሌር ንሊስ ተናግረዋል።
Obviously, as we continue in 2019, we are seeing more extreme weather in different parts of the world, including dangerous and extreme cold.
በገሃድ እንደምናውቀው ወደ ያዝነው 2019 ዓመተ ምህረት እየዘለቀን በገባን መጠን የተባባሱ የአየር ሁኔታ ክስተቶችን መጋፈጣችን አይቀርም። በተለያዩ የዓለም አካባቢዎች ከሚፈጠሩት ከባድ ሁኔታዎች መካከል በሰሜን አሜሪካ የአየሩ እጅግ መቀዝቀዝ፣ በአውስትራሊያ ደግሞ ጣሪያ የዘለለ የሙቀት መጠንና ሰደድ እሳት፣ የአየር መጋልና ዶፍ ዝናቦች በደቡብ አሜሪካ ይገኙበታል።
ምንም እንኳ የአየር ሁኔታውን የሚያሳየው እያንዳንዱ የሙቀት መጠን መዋዠቅ ማለት የአየር ንብረት ለውጥ ነው ማለት ባይቻልም፣ የተባባሰ ሙቀት ግን ከአየር ንብረት ለውጥ መገለጫዎች ከትኩሳቱ ከትክትኩና ከራስ ምታቱ አንዱ ነው። ኔሊስ ክቡራትና ክቡራን አድማጮቻችን ዝግጅታችን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን እንስጣችሁ። በቅድሚያ ዛሬ አንድ የዩናይትድ ስቴትስ ዶላር 28 ብር ከ23 ሳንቲም መመንዘሩን የኢትዮጵያ ብሔራዊ ባንክ አስታውቋል። የመሸጫ ዋጋ 28 ብር ከ79 ሳንቲም ነው። እንደዚሁም የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 10 ዲግሪ ሴልሺየስ ይሆናል። ክቡራትና ክቡራን አድማጮች ስናስተናግዳችሁ ያመሸነው ሰሎሞን አባትና
ሰለሞን ክፍሌ ነን።
በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የፕሮዲውሰሩን ግብዣ እንደ ገበቴ ውሃ አይን ይዋለላል በሂሩት በቀለ ጋብዘናችሁ እንሰናበታለን። ጤና ይስጥልን ብለናችሁ
ታዋቂ መኖሪያ ሰጣጣኔ ቤት እንደሌለው ሰው